የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ
ከዋሽንግተን ዲሲ የአሜሪካ ድምጽ ስቱዲዮ እነሆ መደመጥ ጀመረ። ጋቢና ቪኦኤ ዛሬ ቀኑ ማክሰኞ ነሐሴ 21 2011 ዓ.ም ነው። አብራችሁን ከመሻችሁ ከምትሰሟችሁ ጥንቅሮች መካከል
በዚህ በዋሽንግተን ከሰሞኑ ስለተካሄደው ኢትዮጵያ ወዴት የተሰኘ የውይይት መድረክ የምንነግራችሁ ይኖረናል።
በሐሳብና በማስረጃ በታሪክ ዙሪያዎች በየትኛው ጉዳይ ላይ ለመዋየት የፈቀደ ሰው ካለ አካልም ቡድንም ካለ ለመዋየት ዝግጁ ነው።
ከውይይቱ አስተባባሪዎች መካከል አንዱ የሆኑትን ኃይለ ገብርኤል አያሌውን ነው የሰማናችሁ። ዝርዝር ዘገባው ካፍታ ቆይታ በኋላ ይሰማል። በሌላ ዘገባ የኦሮሞ ነጻነት ግንባር ኦነግ ወታደራዊ ዩኒፎርም በወልዲያ ተያዘ የሚል የተሰራጨ ወሬ ሐሰተኛ ነው ስለመባሉም ሰምተናል።
ህጋዊ የሆነ ደብዳቤ ባለመኖሩ የተነሳ ተይዞ ነበር፣ እየተጣራ ነው። ከተጣራ በኋላ ይለቀቃል፣ ችግር የለውም።
የሰሜን ወሎ ዞን አስተዳደር ጸጥታ ኃላፊ ኮሎኔል ኃይለ ማርያም አምባይን ነው የሰማችሁት። ሙሉ ጉዳዩ ቆየት ብሎ ይደመጣል።
የበርካታ የፈጠራ ስራዎች ባለቤት የሆነ ወጣት እንዲሁም ደግሞ ሌሎች ዘገባዎች በተከታታይ ወደ እናንተ ይቀርባሉ። አብረናችሁ የምናመሸው
ኤደን ገረመውና
ሀብታሙ ዘዩም ነን። ዝርዝር መጀመሪያ ላይ አጫጭር ዜናዎች ይቀርባሉ። በመቀጠል ደግሞ ረዘም ያሉና የተተነተኑ ዘገባዎች ወደ እናንተ ይቀርባሉ።
ከዜናው ጋር ወደ እናንተ ተመልሰን መጥተናል። የሰላም ሚኒስቴር ጳጉሜ 2ን የሰላም ቀን ብሎ እንደሚያከብር አሳወቀ። ሚኒስቴሩ ሰላምን እንትከል ብሎ በሚያከብረው የሰላም ቀን የሀገር ውስጥ ተፈናቃይ ዜጎችን እንደሚያሳትፍም የሚኒስቴሩ ኮሙኒኬሽን ጉዳዮች ዳይሬክተር ሄርሜላ ሰለሞን ገልጸዋል።
ባለፉት አመታት የገጠመን አንዱ ከባድ ነገር የውስጥ መፈናቀል ነው። የኢፌዴሪ ሰላም ሚኒስቴር ከዜጎቻችን ጋር ከኢትዮጵያውያን ጋር ከዓለም አቀፍና ከሀገር በቀል ድርጅቶች ጋር በመተባበር የውስጥ ተፈናቃዮችን መልሶ የማቋቋም ስራን ሲሰራ ቆይቷል። ሰላምን እንትከል እነዚህን ሰዎች ካልያዘ ሙሉ ሊሆን ስለማይችል እነዚህ መልሶ የተቋቋሙ አባት፣ እናት፣ እህት፣ ወንድም፣ ልጆች፣ ጎረቤቶች የመጎብኘት እቅድ አለው።
የሚኒስቴሩ ኮሙኒኬሽን ጉዳዮች ኃላፊዎች ዛሬ አመሻሹ ላይ በሰጡት ጋዜጣዊ መግለጫ ሚኒስቴሩ ይህን የሰላም ቀን የሚያከብረው ቀደም ሲል በጠቅላይ ሚኒስቴሩ ጽህፈት ቤት ጳጉሜን በመደበር በሚል ስያሜ ባወጣው ውጣኔ መሰረት ላይ ተመስርተን ነው ብለዋል።
ሱዳን ሽብርተኝነትን ከሚደግፉ ሀገሮች መዝገባችን ለማውጣት ከመወሰናችን በፊት የሽግግሩ መንግስት ለሰብአዊ መብቶች፣ ለዲሞክራሲና ለሰላም ያለውን ቁርጠኝነት በቅርበት እንከታተላለን ስትል ዩናይትድ ስቴትስ አስታውቀች። ሁለቱ ወገኖች ሙሉ በሙሉ ተባብረው የሚሰሩ ከሆነ እኛም በተቻለ መጠን በአፋጣኝ እንንቀሳቀሳለን ብለዋል አንድ ከፍተኛ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ባለስልጣን። ታዋቂ ምጣኔ ሀብት ባለሙያው አዲሱ የሱዳን ጠቅላይ ሚኒስትር አብደላ ሐምዶክ የሽግግሩ መንግስት ሊመሩ ቃለ መሐላቸውን ፈጽመዋል። ዋሽንግተን እስካሁን ከጠቅላይ ሚኒስትር ሐምዶክና መንግስታቸው ጋር ባደረገችው የመጀመሪያ ግንኙነት መበረታታቷን የዩናይትድ ስቴትስ ባለስልጣናት ይናገራሉ። ይልቁን ዩናይትድ ስቴትስ ስጋት ያላት በቅጽል ስማቸው ሐምዴቲ ተብለው የሚታወቁት ጀነራል መሐመድ ሀድጋን ዳጋሎ በሀገሪቱ ፈጥኖ ደራሽ ድጋፍ ኃይሎች ውስጥ ያላቸውን ሚና በተመለከተ እንደሆነ አስታውቃለች።
የአማዞን ድቅድቅ ደን ላይ የተነሳው ቃጠሎን ለመዋጋት ተጂ 7 ሀገሮች እንለግሳለን ያሉትን የገንዘብ እርዳታ ብራዚል አልቀበልም፣ ገንዘቡ አውሮፓ ውስጥ ጥቅም ላይ ቢውል ይሻላል ማለቷ አነጋጋሪ ሆኗል። የብራዚል ፕሬዝዳንት ጽፈት ቤት ሹም ኦኒክስ ሎረንዞኒ ትናንት ለጋዜጠኞች በሰጡት ቃል ብራዚል ስለ እርዳታው ታመሰግናለች፣ ነገር ግን ገንዘቡ አውሮፓ ላይ ለዛፍ ተከላ ቢውል ይሻለዋል ብለዋል። ቀደም ሲል የአካባቢ ጥበቃ ሚኒስትሩ የገንዘብ እርዳታውን እንቀበላለን ብለው ነበር። ፈረንሳይ ላይ በተካሄደው የጂ 7 ጉባኤ ላይ የተገኙት የዓለም መሪዎች ከዓለም ግዙፉ የአማዞን ጥቅጥቅ ደን ላይ አደቃ የደቀነውን ቃጠሎ ለመዋጋት በአስቸኳይ 22 ሚሊዮን ዶላር እንሰጣለን ሲሉ ትናንት ነበር ያስታወቁት። የጉባኤው አስተናጋጅ የፈረንሳይ ፕሬዝዳንት በአስቸኳይ ወታደራዊ ድጋፍ እናሰማራለን ብለዋል። የብራዚል ፕሬዝዳንትም ይህንን ተከትለው ጽህፈት ቤት ሹሙ ማክሮን በተናገሩት ላይ ብራዚል ቅኝ ገዥም ሆነ ተገዢ ወይም ኢምፔሪያሊስትን የመቀበል ልማድ የላትም፣ የማክሮን ዓላማ ያ ሊሆን ይችላል ማለታቸው ተጠቅሷል።
የፈረንሳይ ፕሬዚዳንት ኢማኑኤል ማክሮንና የአፍሪካ ልማት ባንክ በአፍሪካ ሴቶች የሚካሄዱ የንግድ ስራዎችን ለማሳደግ የታለመ 300 ሚሊዮን ዶላር መርሃ ግብር ይፋ አድርገዋል። የቡድን 7 G7 መሪዎች ጉባኤ በተካሄደባት በፈረንሳይዋ ቢያትሪስ ከተማ ይፋ የሆነው ቅድ በሀገሪቱ ዙሪያ በንግድ ስራ የተሰማሩ ሴቶች የብድር ተደራሽነታቸውን በቀጣዮቹ 5 ዓመታት ከፍ ለማድረግ የታለመ እንደሆነ ተገልጿል።
አድማጮች ለሰዓቱ ያዝንላችሁ አጫጭር ዜናዎች እነዚህ ነበሩ። ከቀሪ የጋቢና ፕሮግራሞቻችን ጋር አብራችሁን ቆዩ።
በማዳመጥ ላይ የምትገኙት ጋቢና ቪኦኤ ነው። ከአሜሪካ ድምጽ ራዲዮ ነው ወደ እናንተ እየቀረበ ያለው። የዛሬውን መስተንግዶ እንግዲህ የመራን ያለነው ሀብታሙ ስዩምና
የደንገረመው ነን።
አብራችሁን ከአድማስ ተሻገሩ እንላለን። ወደሚቀድመው ዘገባችን እናመራለን። ወደሚቀድመው ዘገባ ስናመራ በዚህ በዋሽንግተን ዲሲ በሚገኘው ተፈርዝ የህዝብ አዳራሽ ኢትዮጵያ ወዴት የተሰኘ ውይይት ከትናንት በስቲያ ተደርጓል።
ለሁለተኛ ጊዜ በተደረገው በዚህ ውይይት ላይ ምሁራን ኢትዮጵያ በመጋፈጥ ላይ ያለችውን ማህበራዊና ፖለቲካዊ ሁኔታ ይፈታሉ ያላቸውን መላዎች አሰምተዋል። ሀብታሙ ስዩም አጭር ቅኝት አድርጓል።
ኢትዮጵያ ወዴት የሚል ስያሜ የተሰጠው የውይይት መድረክ ሲካሄድ ይህ ለሁለተኛ ጊዜው ነው። ከአስተባባሪዎች መካከል አንዱ የሆኑት አቶ ጌታውን ካሳሁን እንደሚሉት የኢትዮጵያ ያሁኑ ጉዞ ግልጽ ያልሆነና ችግሮች የተሞሉበት በመሆኑ አማራጭ ሐሳቦች ይስተናገዱ ዘንድ መድረኩን መፍጠር አስፈልጓል።
ባለፈው አንድ አመት ከፍተኛ ለውጥ ተስፋ ነበረ። ይህ ከፍተኛ ለውጥ ተስፋ በይቅርታ በመደመር እንደ ኢትዮጵያዊ ሁላችንም ወደፊት እንሄዳለን የሚል ነገር ነበር። ግን አሁን ካለፉት 6 ወራት ወዲህ የመጡት ነገሮች ግን ወደፊት ሳይሆን ወደኋላ ታሪክ እየቆሰቆሱ በውሸት ትርክት በዲሞክራሲና በመደመር አንድ ላይ ሳይሆን የመተካካት አይነት የሚመስል ነገር አለ። ስለዚህ ወዴት ይሄድ እንደሆነ ግልጽ አይደለም። ተስፋ ነበረን ባለፈው አንድ አመት፣ አሁንም ቢሆን ያ ተስፋ ሙሉ በሙሉ አልጨረመም፣ ግን ግልጽ አይደለም። ስለዚህ ይሄንን ነገር በተመለከተ አሁን አገር ቤት ያሉ ሚዲያዎች፣ አገር ቤት ያሉ ውይይቶች በሙሉ ማሞገስ መንግስትን የዛ አይነት ነገር ስለሆኑ ይሄኛው በትክክል መሬት ላይ ያሉ ነገሮች ምንድን ናቸው፣ ፋክቶቹስ ምንድን ናቸው የሚል ያለ ፍራቻ ያለ አድርባይነት ሁኔታዎችን ከነ መፍትሄ አቅጣጫቸው የምንወያይበት መድረክ ነው።
በሁለተኛው ዙር የኢትዮጵያ ወዴት የውይይት መድረክ ላይ 3 ምሁራን ዳሰሳና ጥናቶቻቸውን አቅርበዋል። ዶክተር አብርሃም አለሙ ሮሚኛን የፌደራልና የአዲስ አበባ የሥራ ቋንቋ የማድረግ ዕድሎችና ችግሮችን በተመለከተ ካቀረቡት ረዘም ያለ ማብራሪያ መካከል የተወሰነውን እንቀንጭብ።
ዱሮ በኢትዮጵያ ፊደል ኦሮምኛ ማንበብ ይችሉ የነበሩ ሰዎች የላቲኑ ሲመጣ ግራ ተጋብተው ከትምህርት ቤት እንደምታውቁት ኢትዮጵያውያን 6-8 ላይ የሚያቆሙት ከሊትረሲ ወደ ኢሊትረሲ ከ ማንበብና መጻፍ መቻል ወደ አለመቻል የተዛዋወሩ ግዙ ናቸው። ኦሮምኛን የሥራ ቋንቋ ማድረግ ሌሎችንም ጨምሮ ማድረግ የኦሮሞን ህዝብ የሌሎችንም የኢትዮጵያ ማህበረሰቦች የኢትዮጵያዊነት ስሜት፣ የባለቤትነት ስሜት፣ የአለኝታነት ስሜት ኢንክሉሲቭነስ እንዲሰማቸው ያደርጋል። ስለዚህ ሁሉም እንደገና በአዲስ ኢትዮጵያዊነትን ለመቀበል አንደኛው መቀላል እርምጃ ቅድም እንዳልኳችሁ ሁሉን ነገር ኢትዮጵያዊ ማድረግ። ከዛ ውጪ የኦሮሞ ልጆችን ማንኛውም ቋንቋም ሆነ ትምህርት የትምህርት አይነቶች ሲማሩ በአንድ አይነት ፊደል መማራቸው ትምህርቱ ያግዛቸዋል፣ ይደጋገፋል።
ዶክተር ተስፋዬ ደመላሽ የኢትዮጵያ ውጥረትና መውጫው ስልታዊ ያስተሳሰብና የንቅናቄ አቅጣጫዎች በሚል ምልከታቸውን ያጋሩ ሌላኛው ምሁር ናቸው።
ለዋጣ ገዛን በኋላ ያላቋረጠ የተራማጅነት ርዕዮተ ዓለም ተጽዕኖ አለ ማለት ወይም ፖለቲካ ትክክለኛነት ሊባል ይችላል፣ አላውቅም እዚህ ሀገር ምን ይባለው። እና ይሄ የብሔሮች ብሔረሰቦች ህዝቦች የሚለው የስታሊናዊ ቋንቋ አውቀውትም ይሁን ሳያውቁ የሰረጣቸው ብዙ ምሁራን አሉ ኢትዮጵያ። እነዚህ ሰዎች አገር ወዳድ ናቸው አንዳንዶቹ ስንከራከር እናውቃለን። እና እኔ ብዙ ጊዜ ላለው ይሄ ቋንቋው ራሱ የጸረ ኢትዮጵያ ነው፣ ይሄ ሀገር ጸረ አንድነት ነው ስንላቸው ይህን ያህል አያዳምጡንም። ምክንያቱም ለምን እንደሆነ አላውቅም፣ ግን ይሄ አንዳንድ የተንዛዛ ርዝራጅ ሊሆን ይችላል ግን አለ ያተስኖ ይያስባል ይሄ ለምሳሌ እኩልነት የብሔሮች እኩልነት የሚለው እና ይሄን ፈሩን ለቆ እርግጥ ጸረ ኢትዮጵያ ሆኗል
በመድረኩ ላይ የብሔር ጭቆና በኢትዮጵያ ታሪክ ውስጥ ነበር ወይ በሚል ርዕስ መከራከሪያቸውን ያሰሙት የታሪክ ተመራማሪው ፕሮፌሰር ኃይሌ ላሬቦ ነበሩ እሳቸው በበኩላቸው የባህር ማዶ ጻፍትና ፖለቲከኞች የኢትዮጵያን አንድነት ለማላላትና ያንድ ብሔር ጭቆና ኢትዮጵያ ውስጥ የነበረ ለማስመሰል ጥረት ማድረጋቸውን ያሳዩልኛል ያሏቸውን አብነቶች ሲጠቅሱ ተሰምተዋል
ኢትዮጵያ እድገትና ልማት አሁን ባለችበት ቅጽበት ከቀጠለ እንዲሁም በአውሮፓ ሀገሮች ተምሮ የተመለሱት ወጣቶች ለነጭ ዘር ባላቸው አመለካከት ከገቡ ለነጭ ዘር ክብርም ሆነ የአፍሪካ ቀኝ ገዢዎች ለሆኑት አውሮፓ እጅግ አስጊ ሁኔታ ስለሚፈጠር ኢትዮጵያን መበታተን ይኖርባታል። ስለዚህ ሲባል የኢትዮጵያ ህዝቦች በብሔር ብሔረሰቦች በቋንቋና በባህል መከፋፈልና ሁሉም ብሔሮች በአምባገነኑ አማራ ቀንበር ስር እየጨፈኑ እንዳሉ መስበክ ያስፈልጋል። ሁሉም ዓለም ቋንቋ ተተረጉሮ መንዘበት ስለተባለ እንግሊዞች፣ ፈረንሳዮች፣ ኢጣሊያንን ሂድና ውጋ አሉት። በዚህ ምክንያት ጣሊያን ወጋ ኢትዮጵያ ተያዘች ግን ችግሩ ምን ሆነ የፕሮቻስታ ሀገር ራሱ ተወሰደ
ከዚህ በተጨማሪ በመድረኩ ላይ የዶክተር አብይ አህመድ አስተዳደር ኢትዮጵያ ውስጥ ባለፉት ጥቂት ጊዜያት ውስጥ የተፈጠሩ የሰብአዊ መብት ጥሰቶችን መከላከል እንደተሳነው ለማሳየት ያለመ በምስል የታጀበ ማብራሪያ በአቶ ማስተዋል ጌትነት በኩል ቀርቧል ወደ መድረኩ አስተባባሪዎች ዳግም እንመለስ የመድረኩ ግብ የአንድ ወገን የተጋነነ ሐሳብን ሚዛን ለመጠበቅ እንደሆነ ከተጠቀሱልኝ ሌላኛው አስተባባሪ አቶ ኃይለ ገብርኤል አያሌው ጋር በነበረኝ ቆይታ የአሁኑ መድረክም በራሱ አሁን የተጀመረው መድረክም በራሱ አንጻር ወደ አንድ ሐሳብ ወገን ያጋደሉ መልከታዎች መናሃሪያ ከመሆን አልፎ ከተስተናገዱት ሐሳቦች በተለዩ የቆሙ ሙግቶችን ለማካተት ሙከራ ተደርጎ እንደው ጠይቂያቸው ነበር
ያ ቢሆን በጣም ጥሩ ነበር ከመንግስት ወገን ያው የፖለቲካ ባህላችን አላደቀ መንግስት ለሚቀርብበት ትችት መልስ የመስጠት ባህል በኢትዮጵያ ውስጥ የለውም እና ያ ቢሆን የተማማርን ይሄም የውይይት መርሃ ግብር እንዲዙም ብሎ ሰዎች ሳይሆን በመስኩ ልምድና ችሎታ ዕውቀት ያላቸው ሰዎች ጽሑፍ የሚያቀርቡበት ሐሳብና ውይይት የሚካሄድበት ስለሆነ ለመንግስት ልግባት ይሆን ነበር። ነገር ግን የፖለቲካ ባህላችን ውስጥ ተቃውሞን የማስተናገድ አማራጭ ሐሳብን የማዳመጥ ከውዳሴ ቃላት ውጪ ሌላውን የመቀበል ባህል የለም። በተለይ በዶክተር አብይ ትልቅ ተስፋ ነበረን። በሂደት ግን የታየው ውዳሴዎችን የመደገፍ የመቀበል ተቃውሞዎችን ደግሞ ብለው አልፎ ተርፈው በኃይል እስከማፈን የደረሱበት ደረጃ አለና
ምናልባት እንዲሁ መደበኛ ጥያቄዎችን አቅርባችሁ ይሁን እዚህ ላለው ኤምባሲ እዚህ ደግሞ መንግስትን እንደግፋለን ለሚሉ ወገኖች ይሄ ጥያቄ ቀርቦ እንቢያሉበት አጋጣሚ አለ።
በመሰረቱ ያንን አላደረግንም። መንግስትን ለመጠየቅ አልሞከርንም። ኤምባሲው ውስጥ ከዚህ በፊት ከበሌላ እንደ ቪዥን ኢትዮጵያ ካሉት ጋራ አብረን ሆነን ውይይት እንደሚደረግ አምባሳደሩ ባሉበት ፕሮግራሞች ነበሩ በአጋጣሚ አልተሳኩ። ነገርን በአጠቃላይ ባለው ሁኔታ ስናየው ያንን እዚህ ያሉት ተወካዮችም የተጽኖ አቅማቸው ያን ያህል አይደለም።
እንደው ካነሱት አይቀር ማንኛውንም ሐሳብ ያለውን ሰው ሐሳቡን ሰምቶ የሐሳቡን በሐሳብ መመከቱ የበለጠ ውጤታማ ያድርግም ሙሉ በርን ከመዝጋት
ብዙ አመት 50 አመት 60 አመት የቆየ የተዛባና ዜሮ የዜሮ ድምር ፖለቲካ አለ። ምንም አይነት ማስረጃ ምንም አይነት ክርክር የማይለውጡ ደግሞ እነዚህ አይነት ሙከራዎች አሉ። ነገር ግን እዚህ ላይ ጊዜ ማጥፋት ነው። የሀገሩን ህልውና የሀገሩን ታሪክ የሀገሩን ክብር አሳልፎ ለሌሎች ሲሰጥ የሚፈልግ ኃይል ጋራ ጊዜ ማጥፋቱ ጥቅም ይኖረዋል ብለን አናስብም። ከዛ በተረፈ ግን በሐሳብና በማስረጃ በታሪክ ዙሪያዎች በየትኛው ጉዳይ ላይ ለመዋየት የፈቀደ ሰው ካለ አካልም ቡድንም ካለ ለመዋየት ዝግጁ ነው።
ለአሜሪካ ድምጽ ራዲዮ ሀብታሙ ስዩም ዋሽንግተን ዲሲ።
ከትላንትና ጀምሮ በማህበራዊ ሚዲያ ላይ አንዳንድ ተጠቃሚዎች የኦሮሞ ነጻነት ግንባር ኦነግ ወታደራዊ ዩኒፎርም በወልዲያ ተያዘ በሚል ያሰራጩት ወሬ ሐሰተኛ መሆኑን የሰሜን ወሎ ዞን አስተዳደር ጸጥታ ኃላፊ ኮሎኔል ኃይለ ማርያም አምባይ ገልጸዋል።
አያይዘውም በወልዲያ ኬላ ላይ ፍተሻ ሲደረግ ተገቢ ሰነድ ያልያዘና የወታደር ዩኒፎርም የለበሰ ንብረቱ የኢትዮጵያ የዱር እንስሳት ልማትና ጥበቃ ባለስልጣን የሆነ መኪና እንደነበረ ገልጿል። ሲዮን ግርማ የጋቢናን ማጣሪያ መሰናዶ እንደሚከተለው ታቀርብልናለች።
በትላንትና ዕለት ከማህበራዊ ሚዲያ አውዶች አንዱ ሆነው ፌስቡክ ላይ የተሰራጨው ፎቶግራፍና ጽሑፍ እንደሚለው በወልዲያ ከተማ የወታደራዊ ዩኒፎርም የጫነ መኪና በወጣቶች እንዲቆም መደረጉና ዩኒፎርሙም የኦሮሞ ነጻነት ግንባር ኦነግ ነው መባሉ ነው። የሰሜን ወሎ ዞን አስተዳደር ጸጥታ ኃላፊ ኮሎኔል ኃይለ ማርያም አምባዬ ይህ መረጃ ፈጽሞ ሐሰት ነው ይላሉ። የሆነውንም ሲያስረዱ መነሻውን መቀሌ ያደረገ የጭነት መኪና ወልዲያ ፍተሻ ጣቢያ ሲደርስ ማንኛውም መኪና በየትኛውም የኢትዮጵያ መፈተሻ ቦታዎች የሚደረግለት ፍተሻ ሲደረግለት የወታደር ዩኒፎርም ጭኖ በመገኘቱ በጸጥታ ሰራተኞች ነው እንዲቆም የተደረገ ይላሉ።
ያጣ ኬላ ለኬላ ላይ ዱራራዊት ጥበቃ አልባሳት የተጫነ ነው ከወደ ትግራይ የተጫነ የመጣ ነው። ስለዚህ እሱ ህጋዊ የሆነ ደብዳቤ ባለመኖሩ የተነሳ ተይዞ ነበር፣ እየተጣራ ነው። ከተጣራ በኋላ ይለቀቃል፣ እሱ ችግር የለውም። ያለው ሁኔታ ይሄ ነው። የኦነግ የምናምን የሚባለው ግን ውሸት ነው። ማህበራዊ ሚዲያ ሰው እንደፈለገው ስለሚጽፍ፣ ማህበራዊ ሚዲያ የሚባለው እኮ አሁን ያገኘ ሰው ስለሚጽፈው፣ ውሸቱም እውነቱም ያገኘ ሰው ስለሚጽፈው፣ ስለዚህ እውነታው ግን እኛ እያልን ያለ ነው ነው።
መኪናው ዝም ብሎ ከየት እንደተነሳ የት እየሄደ እንደሆነ የሚያስረዳ ደብዳቤ አልነበረውም?
አዎ፣ ደብዳቤው የኛ ብዛት የያዘ ህጋዊ ማህተም ያለው ነገር አልነበረውም እና ህጋዊ ማህተም ስላልነበረው ከየት ተጫነ፣ ወደ የት ነው የሚሄደው፣ የማን ነው የሚል ነገር የተጣራ ነገር ባለመኖሩ የተነሳ ተይዞ ነበር። አሁን ሁኔታው ህጋዊ ደብዳቤ ስለመጣ የሚለቀቅበት መንገድ እንዲሆን እንደ ባለቤት የሆነው ክፍል እንዲልክ እያደረግን ነው። ስለዚህ በዚህ አማካኝነት ተጣርቶ የሚለቀቅ ነው የሚሆነው።
እንዲቆም የተደረገው በወጣቶች ነው ወይስ በኬላው ጠባቂዎች ነው?
በኬላው ፈታቾች ነው። በኬላው ፈታቾች
ጭነቱ የወታደር ዩኒፎርም ስለያዘ ነው ለፍተሻ እንዲቆም የተደረገው?
አይ፣ ሌላም ጭነት ቢሆን ህጋዊ ካልሆነ ማለፍ አይችልም። ፍቃድ ያለው መሆኑ ይረጋገጣል፣ ህጋዊ መሆኑ ይረጋገጣል። ይሄ ምን መሆኑ ተረጋግጦ ነው የሚያልፈው። ያው ግን ይሄ የወታደራዊ አልባሳት ስለሆነ የማን ነው፣ ከየት የመጣ ነው፣ ለየትኛው የሰራዊት አካል፣ ለየትኛው የጸጥታ አካል የተዘጋጀ ነው የሚል ነገር ግን ማጣራት ስለሚያስፈልገው ነው ለማረጋገጥ እየፈለግን ያለ ነው።
የተዘረፈ ወይም የተወሰደ ንብረት አለ?
የተዘረፈ ነገር የለም። ሰላም ነው፣ ንብረቱ አለ፣ የተዘረፈ ነገር የለም። የሚዘርፍም ሰው የለም። የጸጥታ ኃይል አለ፣ ኬላ ላይ ነው የተያዘው። የተዘረፈ ነገርም የለም። ወጣቱ አሁን ባለበት ሁኔታ የጸጥታውን ኃይል ደጋፊ የሆነ ወጣት ነው ያለው። ምንም ችግር የለም። በህገወጥ የሆነ አዝማሚያ የሚታይ ነገር የለም። ከመንግስት የጸጥታ ኃይል ጋር ደጋፊ ሆኖ የሚሰራ ወጣት ነው ያለ በወልዲያ።
ኮሎኔል ኃይለማርያም አያይዘው በአሁኑ ሰዓት አንዳንድ ሰዎች መረጃን ለነርሱ በሚመቻቸው መልክ በማሰራጨት ስራ እንደተጠመዱ ገልጸው መኪናው እንዲቆም የተደረገበት የፍተሻ ጣቢያ መደበኛ ስራ የሚከናወንበት ነው ብለዋል። በተጨማሪም ዩኒፎርሙ የዱር እንስሳት ልማትና ጥበቃ ባለስልጣን ነው በመባሉ ተጨማሪ መረጃ ለማግኘት ጥረት አድርገን የነበረ ቢሆንም በስልክ መቆራረጥ ምክንያት ምላሻቸውን ማግኘት አልቻልንም። ይሁን እንጂ የመስሪያ ቤቱ ህዝብ ግንኙነት ባለሙያ አቶ ሰለሞን ወርቁ ለሀገር ውስጥ መገናኛ ብዙሃን እንደገለጹት መኪናው መቀሌ ከሚገኘው አልመዳ ጨርቃጨርቅ የኢትዮጵያ የዱር እንስሳት ቁጥጥርና ጥበቃ ሰራተኞች ወይም ስካውት 3000 ዩኒፎርም ጭኖ ወደ አዲስ አበባ በመጓዝ ላይ እንደነበረና ነገር ግን መኪናው የግል በመሆኑ በተጨማሪም ዩኒፎርሙ ደግሞ የመስሪያ ቤቱ ስለመሆኑ የሚያመላክት ደብዳቤ ባለመያዙ ዩኒፎርሙ ደግሞ የወታደር ዩኒፎርም በመሆኑ ሊጠረጠር እንደቻለ ገልጸዋል። በአሁኑ ሰዓትም ከጸጥታ አካላቱ ጋር ተነጋግረው አስፈላጊውን ደብዳቤ በመላክ ንብረቱ እንዲለቀቅ የማድረግ ሂደት ላይ እንደሆኑ አክለው ገልጸዋል። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ።
ከጋቢና ቪኦኤ ጋር ናችሁ። ከአሜሪካ ድምጽ ራዲዮ ነው ወደ እናንተ እየቀረበ ያለው። በተራመዱ ቁጥር የሞባይል ስልኮን ባትሪ የሚሞላ ኃይል ከፀሐይ ብርሃን የሚያመነጭ ጫማ የዘይት ጀሪካን ላይ ስልክ ተገጥሞለት የእሳት አደጋ ቢከሰት የማንቂያ ጥሪ የሚያደርግ መሳሪያና ሌሎች 27 የፈጠራ ስራዎች ያሉት ወጣት ኢዘዲን ካሚል የዛሬ እንግዳችን ነው።
በተለይ እንግዲህ የኢዘዲን ቀና ከፍተኛ ደረጃ ተሰጥቶት በጠቅላይ ሚኒስትር አብይ አህመድ በራሳቸው መሸለሙ ለሀገሩ ብቻ ሳይሆን ለዓለም ብዙ ጠቃሚ የአእምሮ ፈጠራ ውጤቶችን ሊያበረክት እንዲችል እንዳነቃቃው ኢዘዲን ይናገራል። በዛሬው ጋቢና የዘጋቢዎቻችን መስኮት ፀሐይ ዳምጠው ኢዘዲን ይዛልናለች።
ኢዘዲን ከሚል የ18 ዓመት ወጣት ነው። ከ14 ዓመት እድሜው አንስቶ የተለያዩ አገልግሎቶችን የሚሰጡ 28 የፈጠራ ስራዎችን አውጥቷል። ሐሳቦቹን ከየት አመጣቸው?
በጣም ተፈላጎቱ አለኝ የፈጠራ ስራ የሆነ ቲቪ ላይ ሬዲዮ ላይ ስለ ፈጠራ ስራ ሲወራ ቶሎ ብዬ ነው ማየውና በጣም ነው የምወደው የፈጠራ ስራ። ሌላው ነገር ደግሞ ምንድነው ሰፈር አካባቢ ኤሌክትሮኒክሶች ኤሌክትሪክ ኢንስታሌሽን ሰራ ነበር እና ያም አንድ ፖዚቲቭ ኢምፓክት አለው ብዬ አስባለሁ ለዚህ ለፈጠራ ስራ ጉዞዬ ማለት ነው። ምክንያቱም ኤሌክትሮኒክሶች ምናምን ስትጠግኝ የተለያዩ ኮምፖነንቶች ታቂያለሽ ኤሌክትሮኒክስ ኮምፖነንቶች እና ደግሞ ስትቀይሪም አሮጌዎቹ ታገኛለሽ እና አሮጌዎቹ ከመጠል ብለሽ የአካባቢ ውስጥ ያሉ ችግሮችን ፈልገሽ እነዛ ከምትሰራቸው ኤሌክትሮኒክስ ያወጣሻቸው ኮምፖነንቶች ለጥሩ ነገር ማለትም ለኢኖቬሽን ለፈጠራ ለአዲስ ነገር ታውያለሽ ማለት ነው። እንደዛ ነበር እንትን ያልኩት። ቤተሰቦቼም በጣም ሞራል ይሰጡኝ ነበር በቃ እነዚህ ነገሮች ናቸው የገፋፋኝ ማለት ነው።
ኢዘዲን በ2012 ዓመተ ምህረት ወደ 12ኛ ክፍል ይገባል። ያደገው በወልቅጤ ከተማ ጉበር ክፍለ ከተማ ውስጥ ነው። ወደ ቴክኖሎጂ ፊቱን ሲያዞር ገና የ14 ዓመት ታዳጊ ነበር። ለፈጠራ ስራዎቹ የውቅናና የምስክር ወረቀቶችን ከተለያዩ ተቋማት አግኝቷል።
እስካሁን ውቅና ያገኘሁት በተለያዩ የኢኖቬሽን ውድድሮች ላይ ተወዳድሬ ነበር። በትምህርት ቤት ደረጃ የሳይንስና ቴክኖሎጂ ኢኖቬሽን ክበብ ተጠሪ ሆኜ ያገለግልኩባቸው ሁኔታዎች ነበሩ። በዛ ጊዜ ሁለት ሰርተፊኬት ተሰጥቶኛል እና ደግሞ በከተማ በተዘጋጀ የኢኖቬሽን ውድድር ለሶስት ተከታታይ አመታት አንደኛ ወጥቼ ይሄ ሶስት ሰርተፊኬት ተሰጥቶኛል። ሌላኛው ደግሞ በክልል አቀፍ በተካሄደ የደቡብ ክልል የፈጠራ ስራ ውድድር ላይ ደኛዎች የሰርተፊኬት እና ላፕቶፕ መሸለም ችያለሁ እና የውጭ ድርጅቶችም ደግሞ ይረዱኝ ነበር። የጀርመን እና የጣሊያን ዌስት ባንድ የሚባሉ ድርጅቶች ናቸው። እስከ ሁለት ላፕቶፕ ሙሉ አርዲኖ ኪት አርዲኖ ፕሮግራሚንግ እንድጀምርና እስከነ መጻፍም ጀምር ድጋፍ አድርገውልኝ ነበር። ሶላር ኤንድ ኤሌክትሪክ ባይክ ስሰራም እስከ 34000 ብር ድጋፍ አድርገውልኝ ነበር። ወደ ሀገር አቀፍ ስንመጣ በሀገር አቀፍ ደረጃ 2010 ላይ በተካ ሄደው የናሽናል ሳይንስ ፌር ኮምፒቲሽን ላይ ሁለተኛ ነበር የወጣሁት። በታይመር ፊቸር ባለው ስቶቭ ነበር ሁለተኛ የወጣሁት። 2011 ዘንድሮ ደግሞ በበሩ መልቲኬ ሴኩር ዶርሎክ ሲስተም በሚለው ሶስተኛ ወጥቻለሁ ማለት ነው። የዛኔም 2010 ላይም ሰርተፊኬትና ላፕቶፕ ነበር የተሸለምኩት። 2011 ላይም ሰርተፊኬትና ላፕቶፕ ባይዘው እስካሁን 15 ላፕቶፕ ላይ የተሸለምኩት በተለያየ ጊዜ።
ያደገበት ከተማ በቴክኖሎጂና በአግልግሎቶቹ አለመራመድ ለፈጠራ ስራው የሚያስፈልጉት ኮምፒውተር፣ ኢንተርኔትና ሌሎች መሳሪያዎች፣ ቁሳቁስና አግልግሎቶች እንደልቡ እንዳያገኝ ቢያደርጉትም ይህ ሁኔታ ኢዘዲንን ተስፋ አላስቆረጠውም። በአካባቢው ከሚያገኛቸው አንዳንድ ጊዜም አዲስ አበባ ድረስ እየሄደ አገልግለው የተወገዱ ወይም የወዳደቁ እቃዎችን በትንሽ ዋጋ እየገዛ ያዳድስ ፈጠራዎች ሐሳቡን ይሁን እንደሚያደርግ ይናገራል። ብዙ ጊዜ በቀር ውጫ የተጠመደ ሰው ማለዳ ስልኩን ሙሉ በሙሉ ቻርጅ አድርጎ ሊወጣ ይችላል። በመዘንጋትም ይሁን ወይም ኤሌክትሪክ ኃይል አለመኖር ወይም በማንኛውም ምክንያት ባትሪ ድንጋዩ በቂ ኃይል ላይኖረው ወይም ጨርሶ ላይኖረው ይችላል። ቢኖረውም በቀኑ መጨረሻ ስልኩ ባትሪ ኃይሉን ሊያሟጥጥ የሚችልባቸውም አጋጣሚዎች ብዙ ናቸው። ኢዘዲን ለዚህም መፍትሄ ፈጠረ።
ፀሐይ ኃይል ቻርጅ አድርጎ መልቲፐርፐስ ሹ ሶላር ሲስተም ይባላል። ጫማ ነው፣ ሶላር ሲስተም ተገጥሞበታል ከላይ እና ደግሞ ውስጥ ሰከንዳሪ ሴሎች አሉ። ስቶሬጅ ሊቲየም አያኖች እስከ 7.5 ቮልቴጅ ናቸው። በአንድ ፉል ቻርጅ እስከ ሁለት ስልክ ቻርጅ የሚያደርግ ጫማ ላይ ሆኖ አሁን እንደዛ ነበር የሰራሁት። ጫማ ላይ ያደረኩበት ምክንያት ለምንድነው? ብዙ ጊዜ ፓወር ባንኮች ሊኖረን ይችላል እና ፓወር ባንኮች ለመሙላት የግድ የሆነ ቦታ ወስደን መሰካት አለብን። ይሄኛው ግን ጫማው ምንም ስንጠቀመው ብቻ ነው የምንፈልገው፣ ቻርጅ ለማድረግ አንፈልገው። ምክንያቱም ለብሰነው እየሄድን እያለ መንገድ ላይ ነው ቻርጅ የሚያደርገው እና ለውበትም በጣም የሚያምርና ሶላር ፓኔሉ ደግሞ እንዳይሰበር በጣም ሃርድ በሆነ ከቨር ያደረግነው ግላስ።
ለእንደነዚህ አይነት የዕለት ለዕለት ችግሮችን አጋዥና ከባድም ሆነ ቀላል ጉዳት ሊያስከትሉ ለሚችሉ አደጋዎች ማስጠንቀቂያ ሰጪና መፍትሄ የሚሆኑ ዘዴዎችን ሰርቷል ኢዘዲን። የፀሐይል በመጠቀም የእጅ ስልክ ባትሪን ቻርጅ የሚያደርግ ጫማ፣ ያለ እግር መዘውር ወይም ፔዳል በራሱ የሚሄድ ቢስክሌት፣ የተለኮሰ የቤት መገልገያ እቃዎችና መሳሪያዎች ከርቀት የሚያጠፋና የእሳት አደጋ ጠቋሚ የሚጠቀሱ ናቸው። ኤክስፋየር ብሎ የሰየመው ፈጠራው የእሳት አደጋ ሲከሰት ሶስት የተለያዩ ተግባራትን ያከናውናል። መጀመሪያ በአቅራቢያው ለሚገኙ ሰዎችና ጎረቤቶች የደረሱልኝ ጥሪ ያሰማል። ከዛም የእሳት አደጋ መነሳቱን ለቤቱ ባለቤት እንዲሁም ለእሳት አደጋ ተከላካይ ሰራተኞች ወይም ለተቋሙ በመደወል ያሳውቃል። ወጣት ኢዘዲን ከሚል እንዳጫወተኝ ለዚህ ፈጠራ አዲስ አበባ የሚገኘው የአሜሪካ ኤምባሲ እውቅና እንደሰጠው ነግሮኛል።
የአሜሪካ ኤምባሲ ከጃፓን ኢንተርናሽናል ኮርፖሬሽን እና ከአይኮግላፕስ ጋር ተባብረው ባዘጋጁት ሶልቪት በተሰኘው የኢኖቬሽን ኮምፒቲሽን በክልል አቀፍ ደረጃ በሁለተኛ ወጥቼ ነበር። በኤክስፋየር ሳት አደጋ መከላከል በሚችለው የፈጠራ ስራዬ በአሜሪካ ኤምባሲም ጭምር የራት ግብዣ ተጠርተን እዛም ከኢንቨስተሮች ጋር ምንገናኝበት እንትን መድረክ ተዘጋጅቶ ነበር።
ከተለያዩ ድርጅቶች ማዕከላትና ተቋማት የምስክር ወረቀቶችና ሽልማት ያገኙ ኢዘዲን ከሁሉም በላይ በጠቅላይ ሚኒስትር አብይ አህመድ እውቅና ተሰጥቶት መሸለሙ ወደፊት ለሀገሩ ብቻ ሳይሆን ለዓለም ብዙ ጠቃሚ የፈጠራ ውጤቶችን ለማበርከት ተስፋና ብርታት ሰጥቶኛል ብሏል።
ወጣትነት ማለት በጣም የምንሰራበት ጊዜ ነው ማለት ወጣትነት ካለፈን በኋላ የወጣትነት ጉልበታችን ላይኖር ይችላል። አይምሮአችን የመቀበል ነገሩ ሊቀንስ ይችላል። ስለዚህ ወጣትነት ባልባሌ ቦታ ማሳለፍ የለባቸውም ብዬ አስባለሁ። አካባቢ ውስጥ ያሉ ችግሮችን እንደ ኦፖርቹኒቲ መጠቀም አለባቸው። ምክንያቱም አካባቢያቸው ያለውን ችግር እንዴት ልፍታው ብለው ሶልቭ አድርገው የራሳቸው የሆነ ማለትም ኢኖቬሽኑ ከሰሩት በኋላ ዝም ብሎ አይቀርም። ያ የኢኖቬሽን አይዲያቸው ወደ ቢዝነስም ጭምር መቀየር ስለሚችሉ እንደዛ ማድረግ እንዳለባቸው መከራሉ።
ኢዘዲን ከፍተኛ ትምህርቱን መካኒካል ኢንጂነሪንግ ማጥናት እንደምፈልግና በፈጠራ ስራዎችም በአለም አሉ ከተባሉ ሰዎች ተርታ የመሆን ህልም እንዳለው ለአሜሪካ ድምጽ ራዲዮ ተናግሯል። ለአሜሪካ ድምጽ ራዲዮ ፀሐይ ዳምጦ ነኝ ከአዲስ አበባ።
መጥራል ተገኘ የሚሆንሽ ላንቺ ተስማምቶ ኡንጂ ናራሱን ውበት ነፍሲ ወትም ዘርቶ መጥራል ተገኘ የሚሆንሽ ላንቺ ተስማምቶ ኡንጂ ናራሱን ውበት ነፍሲ ወትም ዘርቶ
እንን ጣፋጭ ሙዚቃ መልስ ብለን ለአድማጮች ማስተማታችን እንከተላለን። ከዛ በፊት ግን የዛሬው ጋቢና ቪዲዮ ጉዟችን በዚሁ ተጠናቋል።
በፌስቡክ @viewamharik በትዊተርም እንዲሁ #gabinaviewን በመጠቀም አስተያየቶቻችሁን አድርሱን፣ ጻፉልን፣ ላይክ አድርጉን።
በሰላም በጤና ያገናኘን። ሀብታሙ ዝዩምና ኤደን ገረመው አብረናችሁ ነበር። ዝግጅታችንን ያቀናበረልን ሞክቢል ያበሩ ነው። ደናደሩ መልካም ምሽት ይሁንላችሁ።
የሚሆንሽ ላንቺ ተስማምቶ ኡንጂ ናራሱን ውበት ነፍሲ ወትም ዘርቶ መጥራል ተገኘ የሚሆንሽ ላንቺ ተስማምቶ ኡንጂ ናራሱን ውበት ነፍሲ ወትም ዘርቶ Dalai, the before you so dark.
Radio Sagale Americati.